ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ እያካሄዱት ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን ዩናይትድ ስቴትስ አስታውቃለች።
As the ambassador said, we've been very impressed by both the speed and the content of the prime minister's proposal.
አምባሳደሩም እንዳሉት ጠቅላይ ሚኒስትሩ እያካሄዱት ባለው ለውጥ በፍጥነቱም ሆነ በይዘቱ ተደንቀናል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር የተናገሩትን የኢምባሲው ቃል አቀባይ ኒኮላስ ባርኔት ለቪኦኤ ደግሞ ተናግረዋል። ሙሉ ዘገባውን ይዘናል።
ባለፈው ሳምንት የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አቀባበል ለመዘገብ ከድሬዳዋ ወደ አዲስ አበባ በመጓዝ ላይ ከነበሩ ጋዜጠኞች የአሽከርካሪው ህይወት በድብደባ ማለፉን ነዋሪዎች ተናግረዋል።
እና ወደ ሀረር ይምጣልኝ አለ። ወሰድነው በአምቡላንስ ሀረር ሲሄድም ያን ያህል ህክምና አላገኘም። ከዛ በኋላ ወደ ድሬዳዋ ተመልሶ ትላንት 5:20 አካባቢ ላይ አርፈዋል ማለት ነው።
ከጋዜጠኞች ቡድኑ አንዱን አነጋግረናል። እንደዚሁም ደግሞ የድሬዳዋ መገናኛ ብዙሃን ኤጀንሲ ስራ አስኪያጅ አቶ ሐሰን ኢጎ ናቸው የሰማችኋቸው። ይዘናቸዋል።
በክቡር የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ የተመራው የልዑካን ቡድን ለሶስት ቀናት በሀገራችን ያደረገውን ጉብኝት በስኬት እንዲጠናቀቅ ላደረጉ የተለያዩ ባለድርሻ አካላት የምስጋና የራት ፕሮግራም ትላንት በብሔራዊ ቤተ መንግስት ተካሂዷል።
ሶስቶች ለመዋል ለመሐሙድ አህመድ ምስጋና ቀርቦላቸዋል። እና ሊጅራ እነ ቴድሮስ ካሳሁን እነ ሀጫሉ ሁንዴሳ እነ ጌታቸው ኃይለ ማርያም እና ጋሻ በራ ሞላ ከተቋሞች ደግሞ ኦልሞስት ሁሉም ተቋሞች እና ክልሎች
የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው ይዘናቸዋል።
ከኢትዮጵያ ከተለያዩ አካላት የተወከሉ አምስት ባለስልጣናት የልዑካን ቡድን ወደ ቤሩት ተጉዘው ከሚመለከታቸው የበጎ አድራጎት ሰራተኞችና የቤሩት ባለስልጣናት ጋር ውይይት አካሂደዋል።
አይቶ መሄድ ብቻ ሳይሆን ዘላቂ የሆነ መሰረት ነው ጥለው ለሚሄዱት
የዚህ ሀገር መንግስት መፈረም አለበት። እሱን ደግሞ ገና ቀጠሮ ለወር ነው የተሰጠው።
እንግዲህ እግዚአብሔር ፈቅዶ ሁሉን ነገር ካስተካከሉልን በእውነት በጣም ጥሩ ስብሰባ ነው።
እሱ ላይ ያለው መሰረታዊ ጉዳዮች ላይ ስምምነት የደረሰበት ሁኔታ ነው ያለውና
ዝርዝሩን ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰናል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ ባለፈው በውይይት ላይ የነበረውን የምህረት አዋጅ በአብላጫ ድምጽ ማጽደቁ ማምሻውን የሀገር ውስጥ መገናኛ ብዙሃን ዘግበውታል።
የዩናይትድ ስቴትስ የሀገር ደህንነት ሚኒስቴር የዩናይትድ ስቴትስ ውስጥ ለሚገኙ ጥገኝነት የጠየቁ ቁጥራቸው ወደ 500 ለሚጠጋ ሶማሊያውያን የተሰጣቸውን ጊዜያዊ ህጋዊ ከለላ እንዲራዘምላቸው ወሰነ። የዩናይትድ ስቴትስ የሀገር ደህንነት ሚኒስትር ክሪስቲን ኔልሰን ሶማሊያ ውስጥ የቀጠለው የትጥቅ ግጭትና ልዩ ሆነ ሁኔታ በእንግሊዘኛ አጽሮቱ TPS ተብሎ በሚጠራው የጊዜያዊ ከለላ ከሚያስፈልጋቸው ሰዎች ዝርዝር ውስጥ መቆየቷን አስፈላጊ ያደርጋዋል ብለዋል። ዘላቂ መፍትሄ የመፈለግ ይኖርብናል ያሉት ሚኒስትሯ ያካል ሆነ ግን ሁከትና የሰብአዊ መብት ረገጣ ሸሽተው መጥተው ይህችን ሀገሬ ብለው የሚኖሩ በመቶዎች የሚቆጠሩ ሶማሊያውያን ጎረቤቶቻችን የመባረር አደጋ ይደቀንባቸዋል ብለዋል።
የኮንጎ ዴሞክራሲያዊት ሪፐብሊክ ፕሬዝዳንት ጆሴፍ ካቢላ በመጪው እንደ አውሮፓውያን አቆጣጠር ታህሳስ 23 ማለት ነው ፕሬዝዳንታዊ ምርጫ እንደሚካሄድ ገለጹ። እሳቸው ሲወደፊት የፖለቲካ አቅዳቸው ምንድነው? እሱም ግን አልተናገሩም። ካቢላ አትላንት በቴሌቪዥን ለህዝቡ ባደረጉት ንግግር ህገ መንግስቱን ያለ ምንም አወላወል አከብራለሁ ብለዋል። ተቃዋሚዎች ግን ፕሬዝዳንቱ መንበረ ስልጣኑን የሙጥኝ ይሉ ይሆናል የሚል ስጋት እንዳላቸው ገልጸዋል። የሚስተር ካቢላ የሁለት የስልጣን ዘመን ገደብ ካለቀ 2 ዓመታት ተቆጥረዋል። ይሁን እንጂ በሁከቱ በታጣቂ ሚሊሻዎችና ምርጫ ለማደራጀት በገጠሙ ችግሮች ሳቢያ አዲስ ምርጫ 2 ጊዜ እንዲዘገይ ተደርጓል። ህገ መንግስቱም ካቢላ ተተኪ እስከሚመረጥ ስልጣን ላይ እንዲቆዩ ይፈቀድላቸዋል ሲሉ ተቃዋሚዎችና የዩናይትድ ስቴትስ ሌሎችም ጭምር በምርጫዎቹ መዘግየት ማዘናቸውን ገልጸዋል። ካቢላ በትላንቱ ንግግራቸው ኮንጎ ስለ ዲሞክራሲ ማንንም እንዲያስተምራት አትፈልግም ብለዋል።
በመጨረሻም በዓለም ዙሪያ በዜጎቻቸው ለዘመናዊ ባርነት መጋለጥ አጋጣሚዎች ሰሜን ኮሪያና ኤርትራ ግንባር ቀደሞቹ ሀገሮች ናቸው ሲል ዛሬ ይፋ የተደረገ ዓለም አቀፍ ጥናት አስታወቀ። ዘ ግሎባል ስሌቨሪ ኢንዴክስ የዓለም አቀፍ ባርነት ሰንጠረዥ የተባለው ድርጅት ባወጣው ሪፖርቱ እንደ አውሮፓውያን አቆጣጠር በ2016 በዓለም ዙሪያ ሰዎች በዘመናዊ ባርነት የተያዙ ሰዎች ቁጥር 43 ሚሊየን ይደርሳል ብሎ እንደሚገመት ገልጿል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ ንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያካሄዱት ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን ዩናይትድ ስቴትስ አስታውቃለች። ለነዚህ የለውጥ እርምጃዎች መሳካት ሀገራቸው በአጋርነት መስራት እንደምትፈልግም በኢትዮጵያ የአሜሪካ ኤምባሲ ቃል አቀባይ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከአንድ ሳምንት በኋላ ወደ ዋሽንግተን ያመራሉ። በዚያ ጉብኝት መልካሙን እንመኝላቸዋለን ያሉት ቃል አቀባዩ ኒኮላስ ባርኔት ከዩናይትድ ስቴትስ ባለስልጣናት ጋር የሚደረግ ውይይት ስለመኖሩ ግን አልጠቀሱም። እስክንድር ፍሬው ዝርዝሩን ይዟል።
ዩናይትድ ስቴትስ ከጠቅላይ ሚኒስትሩ ጋር ነች። ወደ ኃላፊነት በመጡ በጥቂት ወራት ውስጥ በርካታ እርምጃዎችን የወሰዱት በተለያየ ጎራ በተሰለፉ ኢትዮጵያውያን ሳይቀር ይሁንታን ያገኙት እምነትን ያተረፉት መሪ ከወዳጅ አገራትም ሙገሳ እየተቸራቸው ይገኛል። ከነዚህ ወዳጅ አገራት አንዷ የሆነችው ዩናይትድ ስቴትስ ለጠቅላይ ሚኒስትር ዶክተር አብይ አህመድና ለለውጥ እርምጃዎቻቸው ያላትን ድጋፍና አድናቆት በአደባባይ እየገለጸች ነው። ዩናይትድ ስቴትስና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች ላይ በተመካከሩበትና ትናንት በውጭ ጉዳይ ሚኒስቴር በተካሄደው መድረክም ይሄው ድጋፍና አድናቆት ተንጸባርቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር በዚሁ መድረክ መክፈቻ ላይ ሲናገሩ የጠቅላይ ሚኒስትር ዶክተር አብይ አህመድን የመጀመሪያ 100 ቀናት ክንውኖች አወድሰዋል። ጠቅላይ ሚኒስትሩ በመጀመሪያዎቹ 100 ቀናት አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል። መንግስትም ሰብአዊ መብትን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጥር የሚያስችል አመራር ሰጥተዋል ነው ያሉት አምባሳደሩ። ይህንኑ መነሻ በማድረግ በስልክ ያነጋገርኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት በጠቅላይ ሚኒስትር አብይ እየተካሄደ ያለው ለውጥ ከፍጥነትም ከይዘትም አንጻር የሚደነቅ ነው ብለዋል።
As the ambassador said, we've been very impressed by both the speed and the content of the prime minister's proposal.
አምባሳደሩም እንዳሉት ጠቅላይ ሚኒስትሩ እያካሄዱት ባለው ለውጥ በፍጥነቱም ሆነ በይዘቱ ተደንቀናል። ዛሬ በዲሞክራሲ፣ በሰብአዊ መብቶችና በመልካም አስተዳደር ላይ በተካሄደው የጋራ መድረክ ስለ ኢትዮጵያ መንግስት እቅድ የበለጠ ለመረዳትና እንዴት እንደምንደግፋቸው ለማወቅ ጉጉቱ ነበረን።
ኢትዮጵያ በፈጣንና አጠቃላይ ለውጥና መሻሻል ውስጥ መሆኗን የአሜሪካው አምባሳደር በትናንቱ ንግግራቸው ጠቅሰዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰብአዊ መብት አያያዝ ላይ የታዩትን እንደሚጨምሩ ጠቁመዋል። የዩናይትድ ስቴትስን ድጋፍና ይሁንታ ያገኙት የለውጥ እርምጃዎች የትኞቹ እንደሆኑ የጠየኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔትም የተወሰኑትን ዘርዝረዋል።
We could go on for quite some time, but the change in rhetoric from the government, the focus on respect for human rights and creating greater political...
ይሄ ነገር ጊዜ ይወስዳል። ነገር ግን በመንግስቱ አነጋገር ላይ ያለው ለውጥ ሰብአዊ መብቶችን ለማክበር፣ የፖለቲካ አሳታፊነትን ለመፍጠር፣ ስለ አንድነት ለመወያየትና በፖለቲካ ሂደቶች የበለጠ ተሳትፎ እንዲኖር የተሰጠው ትኩረት ይገኝበታል። ይሄ ከኤርትራ ጋር ሰላም ለማምጣት የተደረገውን ጥረትም ይጨምራል። ሰፊና አሳታፊ እድገት ለማምጣት ለኢኮኖሚ ማሻሻያዎች የተሰጠውም ትኩረት እንደዚሁ ነው። እና አሁን የተለያዩ አማራጭ ዝርዝሮች አሉ። እንዴት እንደሚቀጥሉባቸው ለማየት እንጠብቃለን።
ጠቅላይ ሚኒስትሩ የተጀመሩ የለውጥ እርምጃዎችን ከማስተካከት አንጻር ፈተናዎች ሊኖሩ እንደሚችሉም የዩናይትድ ስቴትስ ምነት ነው። የወዳጅ መንግስታት ድጋፍ የሚያስፈልገውም በተለይ ከዚህ አንጻር ነው ብለዋል አምባሳደር ሬነር ትናንት ሲናገሩ። የኤምባሲው ቃል አቀባይ ኒኮላስ ባርኔትም ይህንን ሐሳብ ያብራራሉ።
Democracy is hard work. And this is something we've talked about publicly before. It's going to take the effort of all of you.
ዲሞክራሲ ጠንካራ ስራ ይጠይቃል። ይሄ ከዚህ በፊት በአደባባይ የተናገርነው ነው። ይህ ሂደት እንዲሳካ የሁሉንም ኢትዮጵያውያን ጥረት ይጠይቃል። ሁሉም የበኩሉን ሚና መጫወት አለበት። በኢትዮጵያ ፍትህ ሲስተም ሁሉም ኃላፊነቱን መወጣት ይኖርበታል። በጠቅላይ ሚኒስትር አብይና በአስተዳደራቸው የተቀመጡ የለውጥ እርምጃዎች የተለጠጡ ቢሆኑም የሚሳኩ ናቸው። ቁርጠኝነትና ጥረት ግን ይጠይቃሉ። የዛሬ የመድረክ ዓላማም በእነዚህ የለውጥ እርምጃዎች ላይ መወያየትና ስኬታማ በሚሆኑበት መንገድ ላይ ዩናይትድ ስቴትስ እንዴት ከኢትዮጵያ ጋር በአጋርነት መስራት እንደምትችል መነጋገር ነበር። ከዚህ አንጻር በጋራ መስራት በሚንችልባቸው በጣም ተጨባጭ መንገዶች ላይ ያተኮረና እጅግ ግልጽና ገንቢ ውይይት ነበረን።
የሁለቱ ሀገራት የምክክር መድረክ የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ ሳምንት በኋላ ወደ ዩናይትድ ስቴትስ እንደሚጓዙ እየተጠበቀ ባለበት ሰዓት ነው። የጠቅላይ ሚኒስትሩ ጉዞ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መወያየት እንደሆነ ቀደም ሲል ተገልጿል። ከዩናይትድ ስቴትስ ባለስልጣናት ጋር ይገናኙ እንደሆነ የጠየቅኳቸው ቃል አቀባዩ ኒኮላስ ባርኔትም ቀጥተኛ ምላሽ አልሰጡም።
ለጠቅላይ ሚኒስትር አብይ ጉብኝት የተያዘውን መርሃ ግብር ለኢትዮጵያ መንግስት ተወዋለሁ። ነገር ግን ያንን ጉብኝት እንጠብቃለን። መልካሙንም እንመኝላቸዋለን። ምን አይነት የውይይት ፕሮግራም እንደሚኖር ለማየትም እንጠብቃለን።
ከሁለት ሳምንታት በፊት መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኑ የጠቅላይ ሚኒስትሩ ጉዞ ዓላማ አንድ ብቻ መሆኑን ነበር ያብራሩት።
ስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ የዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ግንቡን እናፈርስ ድልድዩንም እንገንባ በሚል መሪ ቃል የተዘጋጀ ፕሮግራም ነው።
የጠቅላይ ሚኒስትሩን የጉዞ መርሃ ግብር በተመለከተ ከዚህ መግለጫ በኋላ የተለወጠ ነገር ስለመኖሩና ከዩናይትድ ስቴትስ ባለስልጣናት ጋር ስለመገናኘታቸው አዲስ የወጣ መረጃ የለም። በትናንቱ የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መስሪያ ቤት የዲሞክራሲና የሰብአዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስቢ እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የስራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እየተከታተላችሁ የምትገኙት የአማርኛ ዝግጅት የአሜሪካ ድምጽ ሬዲዮ የአማርኛ ዝግጅት የጋቢና ቪኦኤ ፕሮግራማችንን ነው። ወደሚቀጥለው ዘገባችን ነው የምናልፈው። ባለፈው ሳምንት የኤርትራውን ፕሬዝዳንት ለመዘገብ ከድሬዳዋ ወደ አዲስ አበባ በመጓዝ ላይ የነበሩ ጋዜጠኞችን የያዘው መኪና አሽከርካሪ ሜሶ ላይ በደረሰበት ድብደባ ከሳምንት በኋላ በትላንትናው ዕለት ህይወቱን ማለፉን የአይን እማኝ ነን ያሉና የድሬዳዋ መገናኛ ብዙሃን ኤጀንሲ አስታወቀ። ከሶስት ቋንቋ የተውጣጡ የድሬዳዋ መገናኛ ብዙሃን ድሬ ቲቪ የጋዜጠኞች ቡድንን ሜሶ ላይ ሲደርሱ በከተማው ስድስት ሰዎች በልዩ ፖሊስ ተገድለው ወጣቱ ቆስሎን የነበረ ሲሆን ካሜራ የጫነ መኪና በመያዛችን ለሌላ ዓላማ የመጣችሁ ናችሁ በሚል ነው ድብደባ የተፈጸመብን ብለዋል አንዱ የቡድኑ አባል። ጽዮን ግርማ ዝርዝር አላት።
ስለ ጉዳዩ ለአሜሪካ ድምጽ ያብራሩት የቡድኑ አባላት ባለፈው ሳምንት ወደ ኢትዮጵያ ለሶስት ቀናት የስራ ጉብኝት የገቡትን የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ አቀባበልና ዝግጅቶችን ለመዘገብ ከድሬዳዋ ከተማ ከመገናኛ ብዙሃን የጋዜጠኞች ቡድን ከአማርኛ፣ ከኦሮምኛና ከሶማሌኛ ቋንቋ የተውጣጡ ሶስት ጋዜጠኞች፣ አንድ የካሜራ ባለሙያና
አቶ ሱሌማን አህመድ የተባሉ የኤጀንሲው የመኪና አሽከርካሪ በጋራ ሆነው ከከተማዋ ከቀኑ 10 ሰዓት ወደ አዲስ አበባ መንገድ ጀምራሉ። ስሙን እንዳልናገር ማንነቱን እንድደብቅ ድምጹንም እንድቀይር የጠየቀኝ አንድ የቡድኑ አባል ሜሶ በተባለች ከተማ ላይ ሲደርሱ ገጠመን ያለውን ያስረዳል።
ቢያንስ ወደ 3 ሰዓት ገደማ ላይ ሜሶ አካባቢ ደረስን። ሜሶ ስንደርስ ደግሞ በቃ በአካባቢ አዋሳኝ ሶማሌና በኦሮሚያ ክልል በተደረሰው ግጭት ከሙሉ ላይ እዛ አካባቢ ላይ ግጭት ነበር እና ቢያንስ ከዛ አካባቢ በሜሶ ከሚኖሩ የብሔሩ ተወላጆች ቢያንስ ወደ 6 ሰው ሞቶባቸዋል። መንገድ ላይ ያስቆሙናል። ወደ 3 ሰዓት አካባቢ እዛ ማንነታችን የሚገልጽ መታወቂያ ምናምን ይጠይቁናል። እናሳያለን። እኛ የምንሄደው ቦርሳዎች፣ ልብሶችን ምናምን ይፈትሻሉ። ከዛ እነሱ ምንድን ነው ብለን በምንጠይቅባት ጊዜ ላይ መረጃ ደርሶን ነው። ምን አይነት መረጃ? ዛሬ የተፈጠረውን ግጭት ከብታችሁ ልታስተላልፉ ነው እና እናንተን የላከ አካል አለ። ኧረ እኛ እንደዛ አይነት ሰዎች አይደለንም እና አይዲያችንን አይታቸዋል። በምንጠይቅ ሰዓት አይዲ ባዩ ሳሰ ከሹፌሩና አንዱ ጋዜጠኛ የሶማሌ ብሔር ተወላጆች ናቸው። ከዛ እነሱን አዩና በቃ እነሱ ላይ እርምጃ መውሰድ ሲጀመር ነው እነዚህ ሰዎች እንኳን ዜጎች ናቸው እና ቢያንስ ትንሽ ሰው ምናምን ብለን ልንግባባ ሞከርን፣ ልንስማማ አልቻለም። ከዛ በኋላ ዞሮ ራሱ ወደኛው ዱላው ለኛውን ተረፈ። አንድ ላይ እናንተ ሁላ ተባባሪ ናቸው ምናምን ተብለን ወደ ዱላው ገባም ማለት ነው። ከዛ ከነዛ ውስጥም አንድ ደህናም አይጠፋም። ቢያንስ የዛ ሁኔታ አይቶ ቶሎ ብሎ ወደ መኪናውን አዙሮ ሹፌር ወደ ጣቢያ እንዲሄድ ሹፌሩን አስገድደዋል። ስንጠይቀው ለካ ያ ሁላ ሰው ከቀብር መልስ ነው የቀን የሞቱትን ቀብሮ ነው የወጡት የነበረው እና በጣም ስሜታዊ ሆነዋል እና ለመግባባት ሞክረን ሊሰሙን አልቻልም። እዛ ከጣቢያው በምንሄድበት ሰዓት ላይ በቃ መኪና ውስጥ ዝገባ ነበረ። ቶሎ ብሎ ሹፌሩም እዛ በኔሶ የሚገኘው ጣቢያ አልገባም። እዛ በአካባቢ በዛን ጊዜ የያዙን ልጆች ላሊት የጣቢያው ፖሊሶች አስረከቡ። ፖሊሶቹም ድብደባውን በዛ ጊዜ ከለከሉልን። ከአሁን በኋላ ቴሰር ናቸው እና እኛ እናተራራለን ብሎ ከለከሉ። ከዛ ጣቢያ ገባን። ከዛ ግርግር ውስጥ መካከል ሹፌሩ መኪናውን አቁሞ ለካል ከጣቢያ ይወጣል። እኛ ይሁንላ መውጣቱን አናገር ነበር። እኛ ገባን ወደ ቢሮ አራታችን። ከዛ ይዘን የትብብር ይደረግላቸው የሚጠጣት ያለ ከቢሮ ይዘን የምንሄደው ያሁንላ አሳየ ናቸው። ትንሽ ተረጋጉ። ከዛ አላፊያቸው መታ አየው። ከዛ ከአራታችን ውስጥ አንድ ሰው ከአምስታችን ውስጥ አንዱ ጎደለ፣ ሹፌሩ ነው እና አንዱ የት ነው ብለን በምንጠይቅበት ሰዓት ላይ ልናገኘው ያቻግን በዛ ሰዓት ላይ። ከዛ ማንነታችን ከተጣራ በኋላ በቃ የኃላፊ መቶ ጠዋት ላይ በቃ ሰው ተደርጎላቸው መከላከያ እናደርግለንና ወደ ሀገራችን ትመለሳላችሁ ምናምን አሉን። ከዛ እዛው ጣቢያ አደርን።
ሜሶ ከተማ ቀን በነበረው ግጭት የስድስት ሰዎች የተገደለባቸው የከተማው ነዋሪዎች ቁጣ በጣም ከፍተኛ ስለነበረ ግርግር መኖሩ ሹፌሩን ለማግኘት ከፍተኛ ጥረት ቢደረግም ሊገኝ አልቻለም። ከተለያየ ፍለጋ በኋላ በማግስቱ ከፍተኛ ድብደባ ደርሶበት ሰዎች አስጥለውት ሂርና ከተማ ሆስፒታል ገብቶ ተገኘ ይላል የድሬዳዋ መገናኛ ብዙሃን ኤጀንሲ ስራ አስኪያጅ አቶ ሐሰን ኢጌ። ሟቹ ሱሌማን አህመድ ኤጀንሲ ውስጥ ከ2006 ዓመተ ምህረት ጀምሮ መቀጠሩን የአራት ልጆች አባት እንደነበር ገልጸውልናል። ድብደባው ደርሶበት ሂርና ሆስፒታል መተኛቱ ከተነገራቸው በኋላ ወደ ድሬዳዋ እንዲወሰድና ሕክምና እንዲያገኝ ማድረጋቸውንም አስረድተዋል።
ከዚህ ድሬዳዋ አምቡላንስ ልከን በአምቡላንስ አምጥተን እዚህ ድሬዳዋ ጆሮ ሆስፒታል አይሲዩ ውስጥ ገብቶ ኮማ ውስጥ እያለ ማለት ነው ሕክምናው ሲከታተል ነበር። ሕክምናው እየተከታተለ ሀሳቦቹ መጡ ወደ ቆራማ ሪፈር ይደረግ። ነገር ግን ወላጁ ባቀረበው ጥያቄ መሰረት እዚህ ይቆየልን፣ እዚህ ማሳከም እንችላለን፣ ይታከም በሚል እዚህ እንዲቆይ ተደርጓል። ከዛ በኋላ ደግሞ ህይወት ፋና ያለው አንድ ዶክተር ምን ተብሎ ነበር ኮሚኒኬት ተደረጉና እሱ ደግሞ ቴስቱ ከተነበበለት በኋላ እኔ ማከም እችላለሁ እና ወደ ሀረር ይምጣልኝ አለ። ወሰድነው በአምቡላንስ ሀረር ሲሄድም ያን ያህል ህክምና አላገኘም። ከዛ በኋላ ወደ ድሬዳዋ ተመልሶ ትላንት 5:20 አካባቢ ላይ አርፈዋል ማለት ነው።
በጋዜጠኞች ቡድን ውስጥ የነበረው ባለሙያ የነበሩት ሰዎች ጥቂት ቢሆኑ ኖሮ ተግባብተን መነጋገር እንችል ነበር ይላል። ነገር ግን በጣም ብዙ በመሆናቸው መሰማማት እንኳን አልቻልንም። በተለይ በእለቱ የነበረው ግጭት በሶማሌ ክልል ልዩ ፖሊስና በከተማው ነዋሪ የሆኑ የኦሮሞ ተወላጆች መካከል መሆኑ በአንድ ቀን የስድስት ሰዎች ህይወት መጥፋቱ የፈጠረው ነገሩን አባብሶታል ይላል። በተለይ መታወቂያችን ወጥቶ ሲታይ የብሔሩ ጉዳይ ነገሩን የከፋ አደረገው። በዚህ ሁሉ ውስጥ ደግሞ ሌላም ነገር ተከስቷል ብሏል። ከኦሮመኛ ቋንቋ የተመደበችው ሪፖርተር ድብደባ እየተፈጸመባቸው የነበሩት የስራ ባልደረቦቿን ከልክላ እናንተ እንዳሰባችሁት አይደለም፣ እኛ ለስራ የመጣን ንጹህ ሰዎች ነን፣ እኔን ግደሉኝ በማለት ተከላክላለች ብሎናል። የኤጀንሲው ስራ አስኪያጅ አቶ ሐሰን ኢጌም ይህንኑ አረጋግጠው ለሌሎች ምሳሌ ሆናለች ብለዋል ሪፖርተሯን።
የኦሮምኛ ጋዜጠኛ ሴት ልጅ ነበረች። እኛም ልናስተባብር ሞከረን፣ ግን ዞሮ ዞሮም ያው ዱላም አልተረፈም ማለት ነው፣ ለእኛም ለብሷል ማለት ነው።
ሪፖርተሩ ድብደባ እንደተፈጸመባቸው የነበሩ የስራ ባልደረቦቹን በተመለከተ የሰማችሁት ነበረ። አቶ ሐሰን የተናገሩት እናሰማችሁ።
እሷ ቢፍቱ መሐመድ ትባላለች። የኦሮምኛ ዜና ሪፖርተር ላይ ናት። ልጁን ለማትረፍ እሷ ጥረት አርጊታለች። ምክንያቱም ልጆቹ ከድሬዳዋ እንደመጡና በሁለቱ ክልል ያለው ነገር እንደማያውቁ አብዛኛው ጊዜ ድሬዳዋ ደግሞ ያው የሁሉም ብሔር ብሔረሰቦች በሰላም በፍቅር የሚኖሩበት ከተማ ናት። ሚዲያ ደግሞ ይሄ ስንች ይዞ ነው ያው የአዲስ አበባም ሲሄድ የነበረውና የተፈጠረው ችግርም ጋዜጠኞቻችን መረጃ አልነበራቸውም፣ ይህም አልነበረንም። እሷ ደግሞ በራሷ ጥረት ልጁን ከልጆቹ ሴፍ አርጊታለች ማለት ነው። ለዛ ነው እሷ ያዳነች።
ነግረውኝ ነበር፣ እንዲያውም ተንበርክካ እኔን ግደሉኝ፣ እሱን አትግደሉት ስትል ነበር ብለውኝ ነበር ያናገርኳቸው ሰዎች።
አዎ አዎ አዎ፣ በጣም ነው ከፍተኛ ሰክሪፋይስ ነው ያደረገች።
ስልኳን ሰጥተውኝ ነበረ፣ ግን ላገኛት አልቻልኩኝም።
ምክንያቱም ስልኳን ባለፈው ወደዛ ከሄዱ በኋላ የልጆቹም ስልክም ሌሎች ነገሮች የያዙት ገንዘብ ነክም ተወስዶባቸው ነበር፣ ግን ስልኮቹ እንደተገኙ የሚል ነው መረጃ ያገኘ ነው ከመሶ ፖሊስ ጣቢያ አካባቢ እና ለጊዜው ስልክ አልያዙም። ምንድን ነው ይሄ አሁን የሚያሳየው? ልጅቷ ከኦሮምኛ ቋንቋ ነው፣ የተመታው ልጅ ደግሞ ከሶማሊኛ ቋንቋ ነበር። እሷ እያሳየችው ምንድን ነው የድሬዳዋ ባህል ነው በጣም ጎልታ እያሳየችው። ምክንያቱም ድሬዳዋ ሶማሌም፣ ኦሮሞም፣ አማራም፣ ትግራውም፣ ጉራጌ ሁሉም በሰላም ነው እየኖረ ያለውና ዝምድናው ቋንቋ ባህል እንትን ሳይሆን በቃ ብሔር ሳይሆን ድሬዳዋ መሆኑ አንድ ዘመድ ዝምድና ይሰጣቸዋል ህዝብ እና ደግሞ አንድ መስሪያ ቤት ነው የሚሰሩት። እኛ አካባቢ ደግሞ ይሄ ስሜት የለም። ድሬዳዋ አካባቢ እዛ ላይ የተፈጠረውም በቃ እሷ ራሷን አሳልፋ ነው እኔን ግደሉኝ ልጆቹን ከሚነኩ እንትን ከሚሆኑ እሷ አሳልፋ ነው ራሷ የሰጠችው እና በዚህ አጋጣሚ እንደ አስተዳደር ደግሞ እንደ ብዙሃን መገናኛ ምስጋና ማቅረብ እንፈልጋለን።
ቀሪዎቹ የጋዜጠኞች ቡድን ፖሊስ ጣቢያ ተጠልለው እንዲያድሩ ከተደረጉ በኋላ በማግስቱ የከተማው ወጣቶች ራሳቸው እንደሸኟቸው ከጋዜጠኛ ቡድኑ አካላት አንዱ ገልጿል። እንዲህ ያሉ በቡድን የሚፈጸሙ ችግሮች የንጹሐንን ህይወት እንዲቀጥፉ ማድረጉ በጣም ማሳዘኑን ተናግሯል። ህይወቱ ያለፈው የመኪና አሽከርካሪ የቀብር ስነ ስርዓት ትላንት መፈጸሙን የተናገሩት የኤጀንሲው ስራ አስኪያጅ አቶ ሐሰን ኢጌ ለተፈጠረው ጉዳይ እልባት ለመስጠት ከከተማው አስተዳደር ከከንቲባው ጋር እየተነጋገሩ መሆኑንም ተናግረዋል። አቶ ሐሰን የጋዜጠኛ ቡድኑ 5 ሰዓት አርፍዶ የወጣው ከፌዴራል የኮሚኒኬሽን ጉዳዮች የደረሳቸው የጥሪ ወረቀት ጠዋት ከቀኑ 5 ሰዓት እንደሆነ ተናግረዋል። በጉዳዩ ላይ ከኦሮሚያ ክልል የዞኑ ፖሊስ መረጃን ለማግኘት ያደረግነው ከፍተኛ ጥረት ሊሳካ አልቻለም፣ ስልካቸው ባለመነሳቱ። እንደደረሰንና እንዳገኘናቸው ምላሻቸውን ይዘን ለመመለስ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ የተመራው የልዑካን ቡድን ለሶስት ቀናት ያደረገው ጉብኝት በስኬት እንዲጠናቀቅ ላደረጉ የተለያዩ ባለድርሻ አካላት የምስጋና የራት ፕሮግራም ትላንት በብሔራዊ ቤተ መንግስት ተካሂዶ ነበር። ፕሬዝዳንት ኢሳያስ በኢትዮጵያ ያደረጉት ጉብኝት ላይ የተሳተፉት የመንግስት የስራ ኃላፊዎችና ሰራተኞች፣ የጸጥታና ደህንነት አካላት፣ አርቲስቶች፣ የሚዲያ ባለሙያዎችና ሌሎች ተባባሪ አካላት ያደረጉት አስተዋጽኦ ምስጋና ይገባቸዋል ሲሉ ገልጸዋል። ለእነዚህ አካላት የእውቅና ሰርተፍኬትም ተበርክቶላቸዋል።
የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በባለ ስመታቸው ላይ ከኤርትራ ጋር ያለው ችግር እንዲፈታ ቅድሚያ ወስደው እንደሚሰሩ በተናገሩት መሰረት ከኢትዮጵያ ለቀረበ የሰላም ሀሳብ የኤርትራው መሪ ልዑካን ቡድን ልከው ከዛም በኋላ ራሳቸው አዲስ አበባ መጥተው በጣም ወንድማ የሆነ ስኬታማ የሆነ ጉብኝት አድርገዋል። ይሄ ጉብኝት አቀባበሉ ከአሸኛኘቱ እንዲሳካ ላደረጉ ግለሰቦች፣ የተለያዩ አካላት በትናንትናው ዕለት የውጭ ጉዳይ ሚኒስቴር የምስጋና ፕሮግራም አዘጋጅቶ ነበር። በአጠቃላይ የዚህ ፕሮግራሙ ዓላማ የውጭ ግንኙነትና ዲፕሎማሲ ስራ በዋነኛነት በዲፕሎማቶችና በአምባሳደሮች የሚሰራ ይሁን እንጂ እያንዳንዱ ዜጋ የሀገሩ አምባሳደር ነው ሲባል ኃላፊነት አለበት፣ የሚወጣው ተልእኮ አለበት ለማለት ነው እና ይህ በመደረጉ ለተገኘው ስኬት እናመሰግናለን፣ ክብር ይገባችኋል ለማለት የተዘጋጀ መድረክ ነው። በዚህ መድረክ ላይ የፌዴራል ውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየሁ ባደረጉት ንግግር በኢትዮጵያና ኤርትራ መካከል በቅርቡ የተመሰረተው መልካም ግንኙነት፣ ወንድማማችነት፣ የተዘጋው የጥላቻ የመለያየት እና የቅራኔ ምዕራፍ በአፍሪካ ቀንድ የጂኦፖለቲካ ውስጥ ትልቅ ትርጉም ያለው እንቅስቃሴ እንደሆነ ገልጸዋል። በዚህም ያለፈው ሳምንት በኢትዮጵያ የውጭ ግንኙነትና የዲፕሎማሲ እንቅስቃሴ ውስጥ ትልቅ ትርጉም ያለው ላንድማርክ የሚባል ጉልህ እና ተጨባጭ እርምጃ ተደርጎ ሊወሰድ እንደሚገባ ተናግረዋል። ይህ እንዲሆን ኢትዮጵያውያን የኤርትራ ፕሬዚደንት ከመጡበት ጊዜ ጀምሮ አዲስ አበባም አዋሳም በአካባቢ ከተሞች በአጠቃላይ በአገሪቱ ያሉ ኢትዮጵያውያን ለኤርትራውያን ያላቸውን ክብርም ፍቅርም አሳይተዋል። መስታወት፣ እንደምታስታውሽው አስመራና አካባቢዋ ነዋሪዎች በክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የተመራውን የልዑካን ቡድን በነቂስ ወጥተው ሲቀበሉ የኤርትራው መሪ ወደ አዲስ አበባ ሲመጡስ ምን አይነት አቀባበል ይኖር ይሆን የሚል የብዙ ሰዎች ጥያቄ ነው የነበረው። የክቡር ፕሬዚደንቱ ጉብኝት ይፋ አልተደረገም እስከ ሐምሌ አርብ ድረስ። ይሁን እንጂ ሐምሌ 7 ጠዋት ላይ ፕሬዚደንት ኢሳያስ አዲስ አበባ ሲመጡ ከቦሌ ከቤተ መንግስት ያለው መንገድ ብቻ ሳይሆን አዲስ አበባ በሁሉም አቅጣጫዎች የተለያዩ ከተሞች ትልቅ እና ደማቅ አቀባበል የታየበት ነው። የኤርትራ ፕሬዚደንት ብቻ ሳይሆን ኤርትራውያን ወንድሞቻችንና እህቶቻችን በሙሉ እንደሚመጡ አይነት ስሜት ነበረ። ይሄ ምንም ቀላጤም ጠሪም ወትዋችም ያልነበረበት አቀባበል ነው። በኢትዮጵያና ኤርትራ ህዝቦች መካከል ለረጅም ጊዜ የዘለቀ ግንኙነትም አለ። የአጭር ጊዜ እንከኖችና ችግሮች የማይለያዩ ህዝብ እንደሆነ የተረጋገጠበት ጉብኝት ነው። ይሄ እንዲሳካ በርካታ ኢትዮጵያውያን በርካታ ተቋሞች ሊመሰገን የሚያስችል አስተዋጽኦ አድርገዋል። ይሄ ነው መስታወት። ፍላይ ነበሩ አርቲስቶች ተሸልመዋል። ለመሐሙድ አህመድ ምስጋና ቀርቦላቸዋል። እና ሊቢራ፣ እነ ቴድሮስ ካሳሁን፣ እነ ሀጫሉ ሁንዴሳ፣ እነ ጌታቸው ኃይለ ማርያም፣ እነ ጋሻ በራ ሞላ ከተቋሞች ደግሞ ኦልሞስት ሁሉም ተቋሞች እና ክልሎች
ስለ ራት ግብዣውና የምስጋና ፕሮግራም የገለጹልን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አቶ መለስ አለም ነበሩ። በስነ ስርዓቱ ላይ የተገኙት የኢፌዴሪ የውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየሁ የመክፈቻ ንግግር አድርገው ነበር። በንግግራቸው በኢትዮጵያ የዲፕሎማሲ ታሪክ ይህ ሳምንት ሁሉም የሚታወስ ነው፣ የሁለቱ ሀገራት መሪዎች ያሳዩት ቁርጠኝነት፣ የሁለቱ ሀገራት ህዝቦች ያለምንም ቀስቃሽነት ከጫፍ እስከ ጫፍ ያሳዩት የድጋፍ ሰልፍና ሀሴት አስደናቂ ነው ብለው ተናግረዋል። ለዛሬ እንግዲህ ያዝንላችሁ ዘገባዎች ወደ መጠናቀቁ ናቸው። ማክበል ሙዚቃ አለን መሰለኝ፣ ወደ ሙዚቃው እንለፍ።
Sada na chukukumia biru, brfan na chule mishis.
የዛሬው ፕሮግራማችን እንግዲህ በዚሁ ወደ መጠናቀቁ ነው። በጀመርነው ሙዚቃ ነው እንሰናበታችሁ። በፕሮግራማችን ላይ አስተያየቶች ካላችሁ @voamharic የፌስቡክ ገጻችን ነው። #gabinavoam#voamharic ደግሞ የትዊተር ገጻችን ነው። አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማክቤል ያበረው ነበረ። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። የቴክኒክ መሐንዲሱ ሲድራ አብሮን ነበር። እናመሰግናለን። መልካም ምሽት። በነገው ጉዞ እንገናኝ።
Sunin radon isa gala Amerikati.